በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ እንደምን አመሻችሁ በማለት የዛሬውን ዝግጅታችንን እንጀምራለን። ክብራን አድማጮች በዛሬው ምሽት ክፍለ ጊዜ ጥናታችን ከሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ 29 ያለውን አንድ ላይ እንመለከታለን። እግዚአብሔር በእውነት በታላቅ መንፈሱ ተገልጦ ደግሞ ከዚህ ክፍል ድንቅ ነገርን ያስተምረናል። ስሙ ይባረክ። በማስቀደም ግን ይህንን ዝማሬ አብረን አንድ ላይ እናዳምጣለን። ሸሽ ፈልከ ሲተራዩ ድርከይ ፍቅርህ ምን አይነት ነው ጌታ
ታችንን ይሩትን እግዚአብሔር አብዝቶ ይባርካት እንላለን። እግዚአብሔር ይክበር ይመስገን። በእውነት ትጥቃችንን ያስፈታ ስንጠላው ስንቸሸው የፈለገንና የቀረበን በዚህም መልክ ባማረ መልክ ማለት ነው ወደ እርሱ ደግሞ የሰበሰበን ጌታችንና መዳኒታችን የእግዚአብሔር ልጅ መዳንያለም ኢየሱስ ክርስቶስ ብቻ ነው። እኛ ፈልገነው ሳይሆን እሱ ፈልጎን ነው ወደ ቤቱ የሰበሰበን። እግዚአብሔር ይክበር ይመስገን። እናመስግን ጌታ ኢየሱስ ክርስቶስ። ነፍሳችን በእውነት አንተን ታመሰግንሃለች። ንሆግሮቻችን በአማረ ስፍራ ይቆሙ ዘንድ ምክንያት ይሆንከን አንተ ብቻ ነህ። ጌታ ሆይ ክብር ተመስገን። አንደበታችን ለአንተ ማቅረብ የሚችለው ይህንኑ ብቻ ነው። ይህንን ደግሞ አንተ አትንቅም። እግዚአብሔር ሆይ ልጅህን ጌታ ኢየሱስ ክርስቶስን ስለ ሰጠህን እጅግ አድርገን እናመሰግንሃለን። እንዲሁ እግዚአብሔር አምላካችን እስከ ፍጻሜው ድረስ ደግሞ በቤት ውስጥ ጠብቀን። ዛሬ ደግሞ ጌታችን ሆይ ከቃል የምንማረው ነገር አለ። እግዚአብሔር አባታችንና አምላካችን የልቦናችንን አይኖች ግለጥ። ታምራትን ማየት እንድንችል ደግሞ እግዚአብሔር ሆይ እርዳን። የሚኖረንን ጊዜ ሁሉ ባርክልን። ስለ ልጅ ስለ ጌታ ኢየሱስ ክርስቶስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 8 የተመለከትነው የኢትዮጵያዊ ጃንደረባ በኢየሱስ ክርስቶስ ስለማመን ይህንንም ሰፋ ባለ መልኩ መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ቀደም ብለን እንደነገርናችሁ የምናጠናው የመጽሐፋችን ክፍል የሐዋርያት ሥራ ምዕራፍ 9 ይሆናል። የሐዋርያት ሥራ ምዕራፍ 9 ክፈቱ። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያት ሥራ ምዕራፍ 9 ተመልከቱ። ማጮች የዚህ የሐዋርያት ሥራ ምዕራፍ 9 አብይ ሐሳቡ የጤርሴሱ ሳውል በጌታ ስለማመኑ የሚያወሳ ወይም ደግሞ የሚያትት ይሆናል። አብያሳቡን አንድ ጊዜ ደግምላችኋለሁ። የሐዋርያ ሥራ ምዕራፍ 9 አብያሳቡ የጤርሴሱ ሳውል በጌታ ማመን የሚል ነው። ሳውል ባለፈው ጊዜ እንደተመለከትነው እጅግ ኃይለኛ ከባድ የቤተ ክርስቲያን አሳዳጅ ሰው እንደሆነ ተመልክተናል። ነገዱም ሴም ነው። የጤርሴሱ ሳውል ነገድ የሴም ነገድ ነው። ይህ ምዕራፍ ወዳጆቼ ስለ ሌላ ሰው አስደናቂ የሕይወት ለውጥ ይናገራል። ኢትዮጵያዊው ጃንደረባ በጌታ ያመነው በሰረገላ እየሄደ ያለ ነበር። ይህ በትላንትናው ምሽት ክፍለ ጊዜ እንደተመለከትን ታስታውሳላችሁ። የጤርሴሱ ሳውል በጌታ ያመነው ግን በአቧራማው መንገድ በመጓዝ ላይ ያለ ነበር። የፊልጵስዩስ መልእክትን ስናነብ ደግሞ የጤርሴሱ ሳውልን ስነ መለኮታዊ፣ ስነ ልቦናዊና ፍልስፍናዊ አመለካከት እንመለከታለን። አሁን የምንመለከተው ግን በደማስቆ መንገድ ስለተፈጸመው ሁኔታ ነው። የጤርሴሱ ሳውል በጌታ ማመን ከቁጥር 1 እስከ 2 ያለውን እስቲ አብረን አንድ ላይ እንመልከት። እንዲህ ይላል፣ ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከርሱ ለመነ ይላል። ይገርማቸዋል። ይህንን ክፋቱን ተመልከቱት። በኢየሩሳሌም ስደት ከተነሳ በኋላ ቤተ ክርስቲያን በህቡ መንቀሳቀስ ጀመረች። ሐዋርያቱ ብቻ በኢየሩሳሌም ሲቀሩ የተቀሩት ክርስቲያኖች ግን ተበታተኑ። ምክንያቱም ስደት ደርሶባቸዋል። ስደቱም ደግሞ ኃይለኛ ነበር። ለምሳሌ ያህል ፊልጶስ በሰማርያ የባህር ዳርቻ አድርጎ ወደ ሰማርያ ሄደ። ወደዚያ እንዲያመራ ያደረገውም ከእስጢፋኖስ ሞት በኋላ የተነሳው ኃይለኛ ስደት ነበር። ክርስቲያኖችም ከኢየሩሳሌም ከተበተኑ በኋላ የአይሁዳ ሃይማኖት መሪዎች እፎይታን አግኝተዋል። ጳውሎስ ግን ክርስቲያኖችን ከኢየሩሳሌም በማሳደዱ ብቻ አልረካም። ገና ብዙ ክርስቲያኖችን እንደሚገል እየዛተ ነበር። ከጥቅሱ ተመልከቱ። በጣም ነበር ኢየሱስ ክርስቶስን የሚጠላው ሳውል። በዚያ ዘመን ኢየሱስ ክርስቶስ የጤርሴሱ ሳውልን የመሰለ ጠላት ነበረው ለማለት ያዳግተኛል። ወደ ሊቀ ካህናቱ ሄደና የተበተኑት ክርስቲያኖች ወደ ደማስቆ እንዲሸሹ ሰምቻለሁ፣ ስለዚህም ተከታትዬ ድራሻቸውን ማጥፋት እፈልጋለሁ በማለት አመለከተ። ዓላማው ክርስቲያኖችን ከምድር ገጽ ለማጥፋት ነበር። ወገኖቼ የዚህን ሰው ታሪክ ልብ ብላችሁ ተከታተሉ። እንዲህ ይላል ቁጥር 3 እና 4 ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምጽ ሰማ። ጳውሎስ በሐዋርያት ሥራ ይህን ሁኔታ ሁለት ጊዜ ጠቅሶታል። እንዲያውም በጌታ ስላመነበት ሁኔታ ተናግሮ የሚጠግብ እንኳ አይመስልም። እንደገና ደግሞ በፊልጵስዩስ መልእክቱ እንዴት በጌታ እንዳመነ ሲናገር እንመለከታለን። በንጉሥ አግሪጳ ፊት በቀረበበትም ጊዜ ይህንን ሐቅ በሚያስደንቅ ሁኔታ ተናግሮታል። ቁጥር 5ን እንመልከት። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው ይላል። ወዳጆቼ እዚህ ላይ ሳውል ምን ያህል አላዋቂ እንደነበር ይታያችኋልን? በዘመኑ ከነበሩ ሰዎች ይልቅ በከፍተኛ ደረጃ የተማረ ሰው ነበር። ምናልባትም በዩኒቨርሲቲ ደረጃ የሚመጣጠን ዕውቀት ሳይኖረው እንደማይቀር አስባለሁ። የታላቁ አይሁዳዊ መምህር የገማልያም ተማሪ ነበር። የአይሁዳ ሃይማኖትን ጠንቅቆ ያውቃል። ይሁን እንጂ ጌታ ኢየሱስ ክርስቶስን አያውቅም። ጌታ ሆይ አንተ ማን አለ። ወገኖቼ እርሱን ማወቅ ሕይወት ነው። ሳውል ግን አላወቀውም። እስቲ ቁጥር 6ን ደግሞ አለፍ ብዬ ላንብብላችሁ። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ቁጥር 6ን ይመለከቷል። ይህ ሁሉ ሲሆን ሳውል በደማስቆ አቧራማው መንገድ ላይ ይጓዝ ነበር። ባስደናቂ ሁኔታ ነበር የተለወጠው። ወዲያውኑ ደግሞ በሕይወቱ ስለተደረገው ለውጥ ሲናገር እንመለከታለን። ይህ ኢየሱስ ክርስቶስን ሲጠላ የነበረ ሰው፣ እርሱን ለመቃወም የተቻለውን ሁሉ ሲያደርግ የነበረ ሰው አሁን ጌታ በማለት ተጠራው። ደስ ያሰኛል። ምን ማድረግ እንዳለበትም ጠየቀው። የጌታን ፈቃድ ለማድረግ ዝግጁ ነው። ሙሉ በሙሉ ተለውጧል። ይዘው ጌታ ኢየሱስ ክርስቶስ በፍሪያቸው ታቋቋቻላችሁ በማለት የተናገረውን እንደምታስታውሱ አምናለሁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 20 በዚህ ሰው ሕይወት አንዳች ለውጥ መደረጉን በግልጽ መረዳት ይቻላል ወገኖቼ። ቁጥር 7ን ደግሞ ተመልከቱ አለፍ ብላችሁ። ከጥቂት ጊዜ በኋላ ደግሞ ድምጹን አልሰሙም የሚል እናነባለን። ታዲያ ይያባባል እርስ በርሱ የሚጋጭ ይሆንን? ድምጽ ሰምቷል፣ ድምጹ ምን እንደሚል ግን አልተረዱም። ምንም ትርጉም የሚሰጥ ነገር አልሰሙም፣ ማንንም አላዩም። ከመደንገጣቸው የተነሳ የሚናገሩት ጠፍቷቸዋል። ስለዚህ ጉዳይ የሐዋርያት ሥራ ምዕራፍ 22 እና 26 ተመልከቱ። ቁጥር 8 እና 9 ደግሞ አለፍ ብላችሁ ተመልከቱ። ሳውልም ከምድር ተነሳ፣ አይኖቹን በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣምም ይላል። እዚህ ላይ ይህንን አስተውሉ። ከሰማይ በበራው ብርሃን ምክንያት የዚህ ሰው አይኖች ታውሯል። እዚህ ላይ የምንመለከተው ሰው ግራ ተጋብቷል። ሕይወታቸው ሲለወጥ አንዳንድ ሰዎች ደስ ብሏቸው ይዘላሉ። የጤርሴሱ ሳውል ግን እንዲህ አላደረግም። በእነዚያ 3 ቀናት አግኝተን ምንድን ነው የሆነው ብለን ብንጠይቀው እኔ እንጃ ብቻ ሊለን እንደሚችል አስባለሁ። ምን እንደሆነ ግን ብዙ ምሳይ ቆይ ይረዳል። የሐዋርያት ሥራ ምዕራፍ 9 ቁጥር 10 እስከ 12 ያለውን ተመልከቱ። የብሩህ አእምሮ ባለቤት የሆነው የጤርሴሱ ሳውል ግራ ተጋብቶ ጨለማ ውስጥ ተቀምጧል። የእግዚአብሔር መንፈስ ግን ወደ ሐናንያ ወደሚባል ሰው መጥቶ ወደ ሳውል ላከው። ከቁጥር 13 እስከ 16 ያለውንም ተመልከቱ። በዚያ ስፍራ ሐናንያ መልሶ ምን እንደሚል ትመለከታላችሁ። እግዚአብሔር ጳውሎስን የጠራው በሁለት ምክንያት ነበር ወገኖቼ። ለሁለት ነገሮች የእግዚአብሔር ምርጥ ቃ ይሆናል ይህ ሰው። በመጀመሪያ ደረጃ የኢየሱስን ስም ይሸከማል። ደቀ መዛሙርቱ በተጠሩበት መንገድ ምስክር እንዳልተባለ እናስተውል። ጳውሎስ ጌታ ኢየሱስ በዚህ ምድር በነበረበት ጊዜ አብሮት አልተመላለሰም። በደማስቆ መንገድ ከኢየሱስ ጋር ፊት ለፊት ከተገናኘበት ጊዜ በፊት ስለ ጌታ ምንም የሚያውቀው አልነበረም። አሁን ግን የኢየሱስን ስም ሊሸከም ነው። በአሕዛብ በነገሥታትና በእስራኤል ልጆች ፊት የኢየሱስን ስም ይሸከማል። በዝርዝሩ ውስጥ አሕዛብ በመጀመሪያ ተጠቅሰዋል። ጳውሎስ ወዳጆቼ ታላቅ የአሕዛብ ሐዋርያ ሊሆን ነው። ከዚያ በኋላ ንጉሥ ኔሮን ጨምሮ በነገሥታትና በእስራኤል ሕዝብ ፊት ይቆማል። ጳውሎስ በአንድ ከተማ ማገልገል ሲጀምር ብዙውን ጊዜ የሚጀምረው ከአይሁድ ምኩራብ ነው። ወደ ማኅበረሰቡ የሚዘልቀው በአይሁድ ምኩራብ በኩል ነበር። በምኩራቡ አማካይነት አሕዛብን በወንጌል ይደርሳል። በሁለተኛ ደረጃ ደግሞ ስለ ስሙ ምን ያህል መከራ እንደሚቀበል እንደሚያሳየው ጌታ ተናግሯል። ይህንን ቅድም አንብቡ ካልኳችሁ ከቁጥር 13 እስከ 16 ባለው ስፍራ ላይ ታገኛላችሁ። ለኢየሱስ ክርስቶስ መከራ ለመቀበል ተመርጧል። እኔ እስከማውቀው ድረስ የሐዋርያው ጳውሎስን ያለ ጌታ መከራ የተቀበለ ሰው የለም። ስለዚህም ከማንም በላይ መከራ ተቀብያለሁ፣ ለምንድን ነው ይህ ሁሉ መከራ ሲደርስብኝ እግዚአብሔር ዝም ያለው ለማለት አንችልም። ምናልባትም መከራ ውስጥ እንሆናለን ወይም ደግሞ ከማንም በላይ መከራን እየተቀበልን እንደሆነ እናስባለን። በዚህም ይሁን በዚያ ማንኛችንም ብንሆን የሐዋርያው የጳውሎስን ያህል ለጌታ መከራ እንዳልተቀበልን ወዳጆቼ ግልጽ ሊሆንልን ይገባል። ይህንን አስደናቂ የሕይወት መለወጥ ታሪክ ወደ ኋላ መለስ ብለን ስናስብ የአንድ ሰው ሕይወት እንዲለወጥ ከተፈለገ የእግዚአብሔር መንፈስ፣ የእግዚአብሔር ቃልና የእግዚአብሔር ሰው ስላለው ድርሻ መመልከታችን አይዘነጋም። ይህ በጤርሴሱ ሳውል ሕይወትስ ተፈጽሞ ይሆንን? ጌታ ኢየሱስ በግል ለሳውል ተገልጾለታል። ጌታ ኢየሱስ ከደቀ መዛሙርቱ ከመለየቱ በፊት እንደሚለያቸው ነግሯቸዋል። ይሁን እንጂ ወላጆች እንደሌላቸው ልጆች አልተዋችሁም በማለትም ነግሯቸዋል። መንፈስ ቅዱስን እንደሚልክላቸውም ነግሯቸዋል። መንፈስ ቅዱስ ስለሚሠራው ሥራ ሲናገርም እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና፣ ለአብ ያለ ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል አልኩ። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 እስከ 15 ያለውን ወደፊት እንመለከታለን። ከሞት የተነሳው ኢየሱስ ራሱን ለጳውሎስ በገለጠለት ጊዜ ጌታ ኢየሱስ ክርስቶስን በመንፈሳዊ አይኖቹ ለማየት እንዲችል የእግዚአብሔር መንፈስ መንፈሳዊ አይኖቹን አብርቶለታል። ስለዚህም የእግዚአብሔር መንፈስ ሥራ ላይ ነበር ማለት ነው። አድማጮቼ፣ የእግዚአብሔር ቃልስ ምን ስፍራ ነበረው ብላችሁ ትጠይቁ ይሆናል። በጳውሎስ ሕይወት መለወጥ ድርሻ ነበረውን? እንደሚታወቀው የጤርሴሱሳውን ፈሪሳዊ ነበር። ስለ እግዚአብሔር ቃል ብዙ ያውቃል። መልእክቶቹን በማንበብም ምን ያህል ሰፊ የብሉይ ኪዳን ዕውቀት እንደነበረው መረዳት ይቻላል። በጳውሎስ ሕይወት መለወጥ የእግዚአብሔር መንፈስና የእግዚአብሔር ቃል ከፍተኛ ስፍራ ነበራቸው። እንዲህ ከሆነ በጳውሎስ ሕይወት መለወጥ የሰው ድርሻም ነበረበት ማለት የሚቻለው እንዴት ነው? ምንም እንኳ በወቅቱ የእግዚአብሔር ሰው በዚያ ስፍራ ባይኖርም ሳውልን ወደ ጌታ በማምጣት ረገድ እስጢፋኖስ አስተዋጽኦ እንደነበረው መረዳት ይቻላል። ሁለቱ ወጣቶች ማለትም እስጢፋኖስና ሳውል የተገናኙት አንድ ጊዜ ብቻ ሲሆን ያም ሳውል ከገዳዮቹ ጋር አብሮ ቆሞ በነበረ ጊዜ ነው። እስጢፋኖስ ወደ ሰማይ ቀና አለና ሰማያት ተከፍተው ኢየሱስን አያለው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 56ን ተመልከቱ። ሳውል ግን አይኖቹን ወደ ሰማይ ቢያነሳም ማንንም አላየም። ከዚያ በኋላ የእስጢፋኖስን ፊት ሲያይ አንድ ነገር እየተመለከተ እንደሆነ ተረዳ። ሳውል ሰማያት ተከፍተው እኔም የእግዚአብሔርን ራእይ ያለው በማለት ሳስብ እንዳልቀረ ገምታለሁ። በኋላ ግን በደማስቆ መንገድ የእግዚአብሔርን ራእይ አይቷል። አድማጮቼ፣ በእያንዳንዱ ግለሰብ ሕይወት መለወጡስ የሰው ድርሻ ይህ ነው አይባልም። እስቲ እያንዳንዳችን ጌታን ስንቀበል መጀመሪያ ስንለወጥ ያደረግነውን እናስብ። ወደ ጌታ ለመምጣትና እርሱን እንዳዳኛችን ለመቀበል ያደረግነው አስተዋጽኦ ምንድን ነው? ጌታ በማይነገር መንገድ ዛሬ እንዲህ ነው ብለን መመስከር በማንችልበት ሁኔታ ይህንን ጨካኝና አስከፊ ልባችንን ለወጠው። እኛም እንደ ጳውሎስ ወይም እንደ ሳውል ጨካኞች ነበር፣ አሳዳጆች ነበር። እግዚአብሔር ግን እኛ በማናስበው ሁኔታ ይህንን ልባችንን በአንድ ጊዜ ለወጠው። ዛሬ ለእርሱ የሚንበረከክ ጉልበት አለን። ዛሬ ስለ እሱ የሚመሰክር መልካም አንደበት አለን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የአንድን ሰው ሕይወት ለመለወጥ እግዚአብሔር በሌላ ሰው መሳሪያነት ይጠቀማል። ምናልባትም የግለሰቡ ሕይወት ሲለወጥ ያ ሰው እዚያ ቦታ ላይ ኖር ይችላል። እኔና እናንተም የጌታ ኢየሱስ ክርስቶስ ተከታዮች እንደመሆናችን መጠን አኗኗራችን ለሌሎች ሰዎች ምሳሌ መሆን አለብን የምንለውም በዚህ ምክንያት ነው። በቅርቡ ከአንድ ጸጉር አስተካካይ ደብዳቤ ደረሰኝ። አንድ የሀያ ዓመት ደንበኛው የሆነ ሰው ነበር። አንድ ቀን ጸጉሩን ተስተካክሎ ሲያበቃ ሂሳቡን በመክፈል ላይ እያለ፣ ለመሆኑ የመጽሐፍ ቅዱስ ትምህርት በራዲዮን ትከታተላለህን? በማለት ጸጉር አስተካካዩን ጠየቀው። ጸጉር አስተካካዩ በፍጹም ሰምቶ እንደማያውቅ ነገረው። ወዲያውኑ ደንበኝየው ወደ ሬዲዮኑ ሄደና የእኛም ፕሮግራም በሚተላለፍበት መስመር አድርጎ በየምሽቱ ይህን ሬዲዮ መከታተል ትችላለህ በማለት ይነግረዋል። እነዚህ ሁለት ሰዎች ከዚያ በኋላ ተገናኝቶ አያውቁም። ምክንያቱም ከጥቂት ቀን በኋላ ደንበኛው በድንገት ሞተ። ምናልባትም ታሪኩ እዚህ ላይ እንዳከተመ ታስቡ ይሆናል። ግን እንደዛ አይደለም። ጸጉር አስተካካዩ ፕሮግራሙን መከታተል ጀመረ። ደብዳቤውን በጻፈልኝ ጊዜ መከታተል ከጀመረ 2 ዓመት ሆኖት ነበር። ፕሮግራሙን በመከታተሉም ኢየሱስ ክርስቶስን ጌታና ዳኙ መሆኑን ለማመን በቅቷል። እግዚአብሔር ስለዚህ ድንቅ ሥራው እየተመሰገነ ይሁን። እንግዲህ በዚህ ሰው ሕይወት መለወጥ የጸጉር አስተካካዩ ደንበኛ የነበረውን ድርሻ መመልከት ይቻላል። ከዚህ ቀደም ደጋግሜ እንዳስታወቅኩት ሁሉ ዶክተር ስኮፊልድ በመባል የሚታወቁት የስኮፊልድ ባይብል አዘጋጅ እንደነበሩ ይታወሳል። እኚህ ሰው ወደ ጌታ ከመምጣታቸው በፊት ዓለም አቀፍ ዕውቅና የነበራቸው ጠበቃ ነበሩ። እኚህ ሰው በከባድ ሁኔታ ጠጪ ነበሩ። በጣም መንፈሳዊ የነበሩ እናታቸውም ሕይወታቸው እንዲለወጥ አበርትተው ይጸልዩላቸው ነበር። እናትየው የልጃቸውን ሕይወት መለወጥ ሳያዩ ሞቱ። ዶክተር ስኮፊልድ ግን በክርስቶስ አዳኝነትና ጌትነት ከማመናቸውም ሌላ ታላቅ ክርስቲያን ምሁር ለመሆን በቅቷል። የሰውን ሕይወት ለመለወጥ እግዚአብሔር ወዳጆቼ በሰው አማካይነት ይጠቀማል። የሰውየ ሕይወት ሲለወጥ ግን እግዚአብሔር በመሳሪያነት የተጠቀመበት ሰው እዚያ ቦታ ላይኖር ይችላል። አንዳንድ ጊዜ እንዲያውም አንድ ሰው የሌላው ሰው አስተዋጽኦ ሳይኖርበት ሕይወቱ ይለወጣል ለማለት ይከብደኛል። ታዲያ ወገኖቼ፣ እኛስ የሌላውን ሰው ሕይወት ለመለወጥ እግዚአብሔር የሚጠቀምበት መሳሪያ የማንሆነው ለምንድን ነው? እንዲህም ስለተባለ ስለ ኢየሱስ ክርስቶስ የምስራቹን ቃል ለሰዎች ሁሉ ለምን አንናገርም ለማለት እንጂ ሰዎች ሁሉ ጌታን ለመቀበል ወዲያውኑ በጉልበታቸው ተንበርክከው ይጸልያሉ ማለት አይደለም። ትክክለኛ የሕይወት ለውጥ የሚኖረው የእግዚአብሔር መንፈስ በእግዚአብሔር ቃል ተጠቅሞ በእግዚአብሔር ሰው በኩል ሲሰራ ብቻ ነው። አሁን ደግሞ ወደ ጤርሴሱ ሳውል ልመልሳችሁ። አይኖቹ ታውረው ለብቻ ሆኖ እየጸለየ እንደነበር እንመለከታለን። ብልህና ባለ ብሩህ አእምሮ ሰው ቢሆንም ከሕይወቱ መለወጥ ወዲህ ግራ የገባው ይመስላል። ስለዚህ የእግዚአብሔር መንፈስ ለሐናንያ ተገለጸና ወደ ሳውል ሄዶ እንዲረዳው ነገረው። እስቲ ያለፍ ብለን ቁጥር 17ን እንመልከት። ሐናንያም ሄደ፣ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው። ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ሕይወቱ ስለ ተለወጠ ግን ወንድም ሳውል ተብሏል። ከእንግዲህ ወዲህ ወንድም ነው እንጂ ጠላት አይደለም። ጌታ ኢየሱስ ክርስቶስን ከልቡ የሚወድ ሁሉ የሌላ ክርስቲያን አማኝ ወንድም ነው። በጣም የሚያሳዝነው ግን ወንድማማች እንደ ወንድማማች አለመታየታቸው ነው። በዛሬው ጊዜ የጳውሎስ ዐይኖች መከፈት ነበረባቸው፣ በመንፈስ ቅዱስም መሞላት ነበረበት። ለአገልግሎት በመንፈስ ቅዱስ መሞላት አለበት። በአንድ አማኝ ሕይወት ውስጥ የሚታየውም ይሄው ነው። ደህንነትን ያገኘው በደማስቆ መንገድ ነበር። በመንፈስ ቅዱስ የተሞላው ግን ሐናንያ ወደ እርሱ በመጣበት ጊዜ ነበር። ከእንግዲህ ወዲህ የጌታ ኢየሱስ ክርስቶስ ምስክር ይሆናል ይህ ሰው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ፣ መብልም በልቶ በረታ ይላል። አሁን ደግሞ ለማመኑና ለሕይወቱ መለወጥ ማረጋገጫ ማተም ይሆን ዘንድ የውሃ ጥምቀት ሥርዓትን ፈጽሟል። ቀደም ብሎ ለአገልግሎት በሚሆን መንፈስ መሞላቱን እናስታውሳለን። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ የሚለውን ደግሞ በቁጥር 19 ላይ እናገኛለን። ሳውል በደማስቆ መመስከር ጀመረ፣ በረታ፣ በጌታም እየጠነከረ መጣ። እንግዲህ ቁጥር 21 ደግሞ አለፍ ብለን ስንመለከት ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ ይላል። ደስ ያሰኛል። ለምን ነበር ጳውሎስ ወዲያውኑ መመስከር የጀመረው? ምክንያቱም በመንፈስ ቅዱስ ስለተሞላ ነበር። ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። ወገኖቼ ኢየሱስ ያደረገውን ከማመናችሁ በፊት ማን መሆኑን ማወቅ ይኖርባችኋል። የኃጢአታችሁን ዋጋ ለመክፈል ሞቷል። ለኃጢአታችሁ መሞት የቻለውም የእግዚአብሔር ልጅ ስለሆነ ነበር። እኔ ለእናንተ ኃጢአት መሞት አልችልም፣ እናንተም ስለ እኔ ኃጢአት መሞት አትችሉም። ይህን ማድረግ የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህም ሳውል ክርስቶስ የእግዚአብሔር ልጅ እንደሆነ መስበክ ጀመረ። በመጀመሪያ ማወቅ ያለብን ይህንን ነው። ከቁጥር 21 እስከ 22 ያለውን ተመልከቱ። ስለ ኢየሱስ ክርስቶስ በሚናገረው ትክክለኛ ነገር ጳውሎስ አይሁዳውያንን አስገርሟቸዋል። ጳውሎስ በብዙ ነገሮች ከሌሎች የበለጠ ነው። ብዙ መከራ በመቀበል በእውቀቱም ከብዙዎች ይበልጥ እንደነበር አስባለሁ። ለዚህም ነበር ክርክር ሊገጥሙት የሚፈልጉትን ሁሉ አፋቸውን ያስያዛቸው ወይም ደግሞ የሚያስይዛቸው የነበረው። አሁን ወዳጆቼ ሳውል አገልግሎቱን ጀምሯል። በአገልግሎቱም ምክንያት ብዙ ነገሮች ይደርሱበታል። እስቲ ከቁጥር 23 እስከ 5 ያለውን ደግሞ እንመልከት። ብዙ ቀንም ሲሞላ አይሁድ ሊገሉት ተማከሩ። ሳውል ግን ሐሳባቸውን አወቀ። ይገሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት ይላል። ተመልከቱ እንግዲህ ሳውል በአንድ ጊዜ ተለወጠ። ጌታ ኢየሱስ ክርስቶስን መሽተት ጀመረ። ያን ጊዜ ጠላቶች ተነሱበት። የእሱ ወዳጆች አንድ ጊዜ የነበሩ አሁን ጠላቶቹ ሆነዋል። በክርክር ማሸነፍ እንደማይችሉ ሲያውቁ ተቃዋሚያቸውን የሚያጠፉበትን ዘዴ መለወጥ ጀመሩ። በቅርጫት ውስጥ ሆኖ አጥሩን ተሻግሮ መሄድ ለየት የሚል ልምምድ እንደነበር አስባለሁ። ይሁን እንጂ አንድም ጊዜ እንኳ ስለዚህ ጉዳይ ሲያነሳ አንመለከትም። ለእርሱ ብዙ ከዚህ የሚበልጥ ልምምድ ነበረው። እንዲህ አይነቱን ነገር መተረክ የሚወዱ ስሜታውያን ብቻ ናቸው። ስለ ክርስቶስ ሳንመሰክር የራሳችንን ልምምድ ሰፊውን ስፍራ እንዳይዝ ጥንቃቄ ማድረግ አለብን። ብዙውን ጊዜ ከኢየሱስ ክርስቶስ ይልቅ የእኛ ስብዕና ጎልቶ መታየት የለበትም።
ብዙውን ጊዜ አስተውላችሁ ከሆነ ወገኖቼ፣ አንዳንድ ሰባኪዎች በመድረክ ላይ ወጥተው በጉባኤ ፊት ለፊት ወይም ለብቻቸውም ቢሆን እኔን ደካማውን ልጅህን እግዚአብሔር ሆይ አትመልከተኝ በማለት ሲጸልዩ ይስተዋላሉ ይስማሉ። በመሰረቱ ግን እንደዚህ አይነት ጸሎት እንድናቀርብ አይደለም የሚፈለገው። ከዚህ አይነት ጸሎት ይልቅ እግዚአብሔር ሆይ ልጅህን ጌታ ኢየሱስ ክርስቶስን በትክክል በሕይወቴ መግለጥ እንድችል መንፈስ ቅዱስ ያግዘኝ ይርዳኝ በማለት ነው መጸለይ ያለብን የሚጠበቅብን።
ከዚህ በመቀጠል ደግሞ ሳውል በኢየሩሳሌም ያከናውነው ንድርጊት እንመለከታለን። ቁጥር 26ን ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት ይላል። ጳውሎስ ከዚህ ቀደም ክርስቲያኖችን ሲያሳድድ ነበር። አሁን ግን ሕይወቱ ተለውጦ ደቀ መዝሙር ቢሆንም እንኳን አንዳንዶች ግን አላመኑትም። በመካከላቸው ሰርጎ ለመግባት ያደረገው ሙከራ እንደሆነ ነበር የሚያስቡት። ቁጥር 27ን ተመልከቱ። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው ይላል። በርናባስ ማለት የመጽናናት ልጅ ማለት ነው። እጆቹን በሳውል ትከሻ ላይ ጣል አድርጎ አቀፈው። በርናባስ ለሳውል ምን ያህል በረከት ነበር! ዛሬ ወዳጆቼ አዳዲስ ክርስቲያኖችን የሚያቅፉና በመንፈሳዊ ሕይወታቸውም እንዲያድጉ የሚረዱ ክርስቲያኖች በጣም ያስፈልጉናል። በርናባስ ለሳውል ማንኛውንም ኃላፊነት ለመውሰድ የተዘጋጀ ሆኗል። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከነርሱ ጋር ነበር ይላል። ቁጥር 28ን ይመለከቷል። ጳውሎስ ወዳጆቼ ከኢየሩሳሌም ክርስቲያኖች ጋር ኅብረት አድርጓል። ከነርሱም ጋር መስራት ጀምሯል። ከግሪክ አገርም መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ይፈልጉ ነበር የሚለውን ደግሞ በቀጣዩ ቁጥር በቁጥር 29 ላይ እናገኛለን። እነዚህ ሰዎች ግሪኮች ሳይሆን የግሪክ አስተሳሰብን የተቀበሉ እስራኤላውያን ናቸው። ለረጅም ጊዜ ከሀገራቸው ወጥተው በግሪኩ ዓለም ይኖሩ የነበሩ ሰዎች ናቸው። የሳውልን ምስክርነት በፍጹም መቋቋም ስላልቻሉ እርሱን ገለው ማስወገድ እንዳለባቸው አስቧል። የዛሬው ትምህርታችን በዚህ ላይ ያበቃል።
እህታችን ወሰኔ ይመር ከደቡብ ወሎ ተንታ ወረዳ እዚህ ስቱዲዮአችን ድረስ በመገኘት ለዚህ ለጌታ ቤት አገልግሎት የሚሆን እጅሽን በመዘርጋት ከጎናችንም ሆነሽ በማጽናናትሽ በብዙ ምስክርነቶችሽ እኛን እንዳጽናናሽን እኛን እንደደገፍሽን እግዚአብሔር ደግሞ ባለሽበት ስፍራ በብዙ በረከቱ እንደሚደግፍሽ እንዲሁም ጎደሎ ነገሮችሽን ሁሉ እንደሚሞላ ጸሎታችንና እምነታችን ነው። በእውነት እግዚአብሔር ጻድቃኑን ከላይ ይመለከታል፣ የሚያስፈልጋቸውንም ሁሉ ደግሞ ይሞላባቸዋልና ዘወትር ይህንን አምነሽ በጌታ ቤት ስትወጪና ስትወርጂ የጌታን ታላቅነት በሕይወትሽ በሙሉ ኃይልሽ በሙሉ ልብሽ እነሆ ተላብሰሽ እሱን ማገልገል እንድትቺ ጸጋውን ያብዛልሽ እንላለን። በሚቀጥለው ጊዜ ደግሞ እግዚአብሔር ፈቃዱ ሆኖ እስክንገናኝ ድረስ በጌታ ፊት በጸሎት እየተሳሰብንን ቆያለን። ጸጋውና ሰላሙ በመውጣትሽና በመግባትሽ ይብዛልሽ እያልን በዚሁ እንሰናበታለን። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ትምህርታችን እዚህ ላይ ያበቃል። ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።